The Voice of America. VOA. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። የሰኞ ሰኔ 2 ቀን 2007 ዓ.ም ምረዝ ዝግጅታችንን ይዘልቀን በራል። የምሽቱ አስተናጋጆች አዳነች ፍስሐዬና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት የዩናይትድ ስቴትስ መንግስት በየአመቱ የሚያወጣው የሰብአዊ መብት ይዞታዎችን ግምገማ በተመለከተ ኢትዮጵያን የሚመለከተውን ዘገባ እናስቀድማለን።
በአዲስ አበባ የሰላም ማስከበር ወታደራዊ ስልጠና የሚሰጥ ተቋም ተከፈተ።
The center will serve as a training facility for peacekeeping organizations within and
ማዕከሉ በአፍሪካ ቀንድ ላሉ የሰላም ማስከበር ድርጅቶች እንደ ስልጠና ቦታ ያገለግላል።
በሌላ ዜና ብሩንዲያውያን በዛሬው ዕለት የምክር ቤት ወኪሎቻቸውን ለመምረጥ ድምጽ ሰጥተዋል። ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመመረጥ መወዳደራቸውን የተቃወሙ በርካታ ተቃዋሚ ፓርቲዎች ግን በምርጫው ላለመካፈል ወስነዋል።
በሁለተኛው አጋማሽ ስፖርት፣ ጤናና አፍሪካ ነክ ርዕሶች ተካተዋል። ለሁሉም እስከ 4 ሰዓት አብራችሁን እንድታደምጡ እየጋበዝን አሁን የምሽቱን ዜናዎች እናስቀድማለን። አንድ ሶማሊያ ውስጥ በአፍሪካ ህብረት ተልዕኮ ስር ተመድቦ ይሰራ የነበረ ኢትዮጵያዊ ወታደር ትላንት ማታ ከጦር ሰፈሩ ወጥቶ እጁን ለነውጠኛው የአልሸባብ ቡድን መስጠቱን ከበይ ክልል የሚወጡ ዘገባዎች ይገልጻሉ። ኢትዮጵያዊ ወታደር እጁን ሰጠ የተባለው ይፍሮ በተባለው እዚያው አቅራቢያ በሚገኝ ከተማ ነው። በቪኦኤ የሶማሊያ ቋንቋ አገልግሎት ባልደረባ በሐሩን ማሩፍ የተዘጋጀ አጭር ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል።
የካንሳዴሬ አውራጃ ኮሚሽነር አደን አብዲ ኮካኔ ለአሜሪካ ድምፅ ራዲዮ የሶማልኛው ቋንቋ አገልግሎት እንደተናገሩት ኢትዮጵያዊው ወታደር እኩለ ሌሊት ላይ ነው ለበላይ አለቆቹ ሳያሳውቅ ምድቡን ጥሎ የተሰወረው። ትላንት ማታ አንድ የአፍሪካ ህብረት ወታደር ካንሳዴሬ ከሚገኘው ምድቡ ወጥቶ ከሄደ በኋላ ኡፉሮ ከተማ ውስጥ እጁን ለአልሻባብ ሰጥቷል ነው ያሉት። የካንሳዴሬ ኮሚሽነሩ ኮካኔ አክለውም ኢትዮጵያዊ ወታደር ከምድቡ ተጠልፎ ለመወሰዱ የሚያረጋግጥ አንድም ማስረጃ የለም ብለዋል። እኔ ወታደሩ የሄደበትን ምክንያት አላውቅም። አሚሶም ለዚህ ጥያቄ መልስ ለመስጠት የተሻለ ይሆናል። ነገር ግን ወታደሩ ትላንት ማታ ከምድቡ 8 ኪሎ ሜትር ርቀት ላይ ወደምትገኘው ጌሪዮ ወደ ተባለች ከተማ ሄዶ ነው ምሽቱን ያሳለፈው። ጠዋት 1 ሰዓት ላይ ወደ ኡፉሮ ሄዶ እጁን ለአልሻባብ ሰጥቷል ነበር ያሉት። ነውጠኛው የአልሻባብ ቡድን ዛሬ ጠዋት አንድ ኢትዮጵያዊ ወታደር ከድቶ ቡድኑን መቀላቀሉን አስታውቋል። የቡድኑ መገናኛ ብዙሃን የወታደሩን ማንነት ግን አልገለጸም። ነገር ግን ኢትዮጵያውያን ወታደሮች የሎጂስቲክስ ኃላፊ ነበር ሲል አስታውቋል።
ብሩንዲ ዛሬ የምክር ቤት ምርጫ አካሂዳለች። የሀገሪቱ ተቃዋሚዎች በምርጫው ላለመሳተፍ ወስነዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትም ምርጫው ነጻና ፍትሐዊ ሊሆን በመቻሉ ጉዳይ ላይ ጥርጣሬ እንዳላቸው በመግለጽ ሲነቅፉ ቆይተዋል። በመዲናይቱ ቡጅምቡራ ከፍተኛ የጸጥታ ጥበቃ እየተደረገ ነው። ሆኖም በከተማይቱ ተኩስና ቢያንስ አንድ የቦምብ ፍንዳታ ተሰምቷል። የደረሰ ጉዳት ካለ አልተገለጸም። የምርጫው ሂደት ቀዝቃዛ እንደሆነም ተገልጿል። በምርጫ ጣቢያዎች የሚታዩት ሰዎች ጥቂት መሆናቸውም ተገልጿል። የአፍሪካ ህብረት ሊቀመንበር ንኮዛዛና ድላሚኒ ዙማ በቡሩንዲ አለ ያሉት ከባድ የፖለቲካና የኢኮኖሚ ሁኔታ እንዳሳሰባቸው ገልጸዋል። የአፍሪካ ህብረት ታዛቢዎች የምርጫውን ሂደት በስፍራው ተገኝተው አልተከታተሉም። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ክልላዊ አካላት የምክር ቤቱ ምርጫ እንደ አውሮፓውያን ዘመን አቆጣጠር ሐምሌ 30 ቀን እንዲዘገይ ጥሪ አድርገው እንደነበር ዙማ ጠቁመዋል። ቡሩንዲ ወሳኝ በሆነ ሁኔታ ላይ ትገኛለች። በሀገሪቱ ያለው የፖለቲካ ትርምስም በሀገሪቱና በክልሉ ሰላምና ጸጥታ ላይ ከባድ ተጽዕኖ ይኖረዋል ሲሉ ትላሚኒ ዙማ አሳስበዋል። ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለመወዳደር መወሰናቸው የከሸፈ የመንግስት ግልበጣ ሙከራ አስከትሏል። የሀገሪቱ ህገ መንግስታዊ ፍርድ ቤት ከአስር ዓመታት በፊት ፕሬዚዳንት የሆኑት በምክር ቤት እንጂ በህዝብ ተመርጠው ስላልሆነ መወዳደር ይችላሉ የሚል ብይንም ሰጥቷል።
አልሸባብ በድርጅቱ ሰርገው በመግባት ከሲአይኤ ማለት ከዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ጋር የሚሰራ የሰላዮች መረብ ዘርግተዋል ያላቸውን ሶስት ሰዎች ገድሏል። በጁባ ክልል በምትገኘው ሳኮ ከተማ የአልሸባብ ዳኛ የአሜሪካ ድሮኖች ወይም ሰው አልባ አይሮፕላኖች የተገደሉ የአልሸባብ ወታደራዊ አዛዦችን እንቅስቃሴ የሚከታተል መሳሪያ በመኖሪያ ቤታቸውና በመኪናቸው ተክለዋል ሲል ሞት ፈርዶባቸዋል። የ26 ዓመት ዕድሜው መሐመድ አደን ሹርዬ ዋናው መሪ ነው ይላል። 25 ዓመት ዕድሜ ከሆነው መሐመድ አደን ዑስማንና ከ30 ዓመት ዕድሜው ሙክታር ሼክ አብድራህማን ጋር በመተባበር ሁለቱን ወታደራዊ አዛዦች ገድለዋል ይላል ፍርድ ቤቱ። የአብድ ሻኩር ታህሊል መኪና አንድ ጋራዥ ላይ ተጠገን በነበረበት ጊዜ እሱና ተባባሪዎቹ መኪና ውስጥ ቺፕ እንደተከሉ ሹርዬ ለፍርድ ቤቱ ተናግረዋል ተብለዋል። አብዲ ሻኩር ታህሊል አምና በዛኑ ቀን ተገድለዋል። ሰውየው የአልሸባብ የጸጥታ ክፍል ኃላፊ ነበር። አብድራህማን ደግሞ ባለፈው ጥር ወር በድሮን የተገደለው የአልሸባብ የውጭ ክፍል ኃላፊ የነበረው ዩሱፍ ድሒክ ቤት አጠገብ መሳሪያ እንደቀበረ ተናግሯል ተብለዋል። ሁለቱ የአልሸባብ አባላት፣ ሶስተኛው ደግሞ የአልሸባብ ፖሊስ እንደነበር ተገልጿል። በየወሩ የሚያገኙት ክፍያ ከ200 እስከ 240 ዶላር ሲሆን ለታህሊል ግድያ 7000፣ ለዩሱፍ ድሒክ ሞት ደግሞ 6000 ዶላር ተከፍሎናል ሲሉ ለአልሸባብ ፍርድ ቤት ተናግረዋል ተብለዋል።
ዛሬ ማለዳ ካይሮ ውስጥ ተሽከርካሪ ላይ የተጠመደ ቦምብ ፈንድቶ የግብፁን ጠቅላይ አቃቤ ሕግ ሐሽም በረካትን ገደለ። አሁን ሕገ ወጥ የሆነው የሙስሊም ወንድማማቾች መሪው የቀድሞ ፕሬዚዳንት ከስልጣን የተወገዱበትን ሁለተኛ ዓመት ለማሰብ የሚያካሄደው ጸረ መንግስታዊ እንቅስቃሴ አጠናክሬያለሁ ሲል ዝቷል። ኤድዋርድ ዩሬኒየን ከካይሮ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የግብፅ ጠቅላይ አቃቢ ሕግ የተሳፈሩባትን ተሽከርካሪ ካቀጣጠለው ኃይለኛ የቦምብ ፍንዳታ ግዙፍ የእሳት ጉማጅ ሲወረወርና ሲፈነጣጠቅ ያሳያል። የሙያው ሰው ባልሆነ ባለመቅረጸ ምስል የተነሳው የቪዲዮ ትዕይንት ፍንዳታውን ተከትሎም መጀመሪያ ላይ የወጡት የዜና ዘገባዎች ጠቅላይ አቃቢ ሕጉ ሂሻም ባረካት መጠነኛ የመቁሰል አደጋ ነው የደረሰባቸው ቢሉም መንግስታዊው የግብፅ ዜና አገልግሎት ድርጅት ዘግይቶ ግን አስቸኳይ የቀዶ ሕክምና እየተደረገላቸው ሳለ ሕይወታቸው ሊያልፍ ችሏል ሲል ዘግቧል። ፍንዳታው የደረሰበትን አካባቢ ተዘዋውረው መመልከታቸውን የጠቆሙት የካይሮ አገረ ገዢ ጋላል ሙስጠፋ ሳኢድ ናቸው። ለግብጽ መገናኛ ብዙሃን ሲናገሩም ሞርሲ በኃይል ከስልጣን መንበር የወረዱበት ሁለተኛ ዓመት የሚከበርበት በነገው ዕለት የተጠናቀረ የጸጥታ ጥበቃ እርምጃ ይደረጋል ብለዋል። ለዛሬው ጥቃት ታዲያ እስካሁን ኃላፊነት የወሰደ ወገን የለም። ቀድሞ በይት አልማቅዲስ በመባል ይታወቅ የነበረውና አሁን ራሱን እስላማዊ ግዛት በሲናይ በሚል ስያሜ የሚጠራው አክራሪ ቡድን በሰሜናዊ ሲናይ የአሪሽ ከተማ በቅርቡ ሶስት ዳኞች የተገደሉበትን የቪዲዮ ምስል አሰራጭቷል። ቡድኑ ያደረሰው የጥቃት ዘገባ የተሰማው የሙስሊም ወንድማማቾች መሪና የቀድሞ የግብጽ ፕሬዚዳንት ሞርሲን ጨምሮ በቡድኑ ከፍተኛ አመራር አባላት ላይ የተበየነውን የሞት ቅጣት መጽደቅ ተከትሎ ነው። በፍንዳታው አቅራቢያ ያሉ መኖሪያ ቤቶች፣ ህንጻዎች መውደማቸውንም እማኞች ጠቁመዋል።
شاهدت اللي انا اول ما جيت من عند الكنيسه هناك اهو ومعدي كده اهو انبسطت لقيت الانفجار شديد
የመንግስቱ ቃል አቀባይ ሆሳም ኮዌች ናቸው። ለግብጽ ቴሌቪዥን በሰጡት አስተያየት በላይኛው ግብጽ በጉብኝት ላይ የነበሩት ጠቅላይ ሚኒስትር ኢብራሂም መሐሌብ ጉብኝታቸውን አቋርጠው ሊመለሱ መሆኑን የተናገሩት ቱኒዚያን ኩዌትንና ግብጽን ጨምሮ በተለያዩ አረብ አገሮች ላይ በተመሳሳይ ሰሞኑን በደረሱት የሽብር ጥቃቶች ዙሪያ ለመምከር ካይሮ ላይ የተሰበሰበው የአረብ ሊግ መሪው ናቢል ኤል አራብ በበኩላቸው የአረቡን ማህበረሰብ ምሰሶ ለማውደም የተቀነባበረ የአሸባሪዎች ጥቃት ነው ሲሉ ተችተውታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የኢራን የኒውክሌር ፕሮግራምን በሚመለከት በሚካሄደው ዓለም አቀፋዊ ድርድር ነገ ማክሰኞ ስምምነት ላይ ለመድረስ የተደረገው እቅድ ሊራዘም ይችላል የሚል እምነት እንዳላቸው ሁለቱም ወገኖች ተናግረዋል። የዩናይትድ ስቴትስና ኢራን ባለሥልጣኖች ብዙ ገና ያልተፈቱ ቁልፍ ጉዳዮች ስላሉ ከነገ ማክሰኞ አልፈው በቪየና እንደሚቆዩ ትላንት ተናግረዋል።
የተቀሩትን የዓለም ዜናዎች ባጭሩ እናቅርብ። ግሪክ በገጠማት የዕዳ ችግር ምክንያት ዛሬ የዓለም ገበያ አሽቆልቁሏል። አቴንስ የባንኮችን በር ዘግታለች፣ ገንዘብ ከባንክ በብዛት እንዳይወጣም ገድባለች። የእስያ አክሲዮን ዋጋ በሶስት ከመቶ፣ የአውሮፓ ደግሞ ሁለት በመቶ፣ የዩናይትድ ስቴትሱ የኒውዮርክ አክሲዮን ልውውጥ ደግሞ በአንድ ከመቶ ቀንሷል። በሌላ ዜና እስላማዊ መንግስት ነኝ የሚለው ቡድን መሪ አቡበከር አልባግዳዲ ከምስራቅ ሶሪያ እስከ ሰሜን ምዕራብ ኢራቅ የሚዘረጋውን አካባቢ እስላማዊ ካሊፈት ብሎ ከሰየመ ዛሬ አንድ ዓመት ሆኗል። በስተ መጨረሻም በኒውዮርክ ክፍለ ሀገር ከእስር አምልጠው የነበሩት ሁለት እስረኞች አንዱ ቆስሎ ሐኪም ቤት እየታከመ ነው። ትናንት ፖሊሶች ደርሰውበት ተኩሰው እንዳቆሰሉት ይታወቃል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ። ሄኖክ ሰማግዜርና
አዳነች ፍስሐየንን እስከ አራት ሰዓት አብራችሁን እንድታመሹ እንጋብዛለን። በምሽቱ ዝግጅት ለትናንትና ያዘናቸውን ዜናዎች ባጭሩ እናቀርባለን።
የኢትዮጵያ መንግስትና ባለስልጣናቱ ባለፈው የአውሮፓውያን ዘመን 2014 ዓ ም ውስጥ በርካታ የሰብአዊ መብት ጥሰቶች መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል።
በአዲስ አበባ የሰላም ማስከበር ወታደራዊ ስልጠና የሚሰጥ ተቋም ተከፈተ።
ብሩንዳውያን በዛሬው ዕለት የምክር ቤት ወኪሎቻቸውን ለመምረጥ ድምፅ ሰጥተዋል። ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመምረጥ መወዳደራቸውን የተቃወሙ በርካታ ታዋቂ ተቃዋሚ ፓርቲዎች በምርጫው ላለመካፈል ወስነዋል።
በሁለተኛው አጋማሽ ስፖርት፣ ጤናና አፍሪካ ነክ ርዕሶች ተካተዋል። ለሁሉም እስከ አራት ሰዓት አብራችሁን እንድታመሹ እየጋበዝን የዕለቱ አብይ ርዕሳችንን እናሰማለን።
በአዲስ አበባ የተገነባው የሰላም ማስከበር የትምህርት ተቋም ባለፈው ሳምንት መጨረሻ ተመርቋል። ለአፍሪካ አህጉርና ለአፍሪካ ቀንድ አካባቢ ሰላምና ጸጥታ ማስከበር ሊውሉ የሚችሉ ወታደራዊ መሪዎችና ሰላም አስከባሪዎችን ለማሰልጠን ያስችሏል ተብሏል። በኢትዮጵያ ምክር ቤት በኢትዮጵያ ፕሬዚዳንት ሙላቱ ተሾመ የተመረቀው ተቋም እስክንድር ፍሬው ዝርዝሩን ይዟል።
በሳምንቱ መጨረሻ በፕሬዝዳንት ዶክተር ሙላቱ ተሾመ የተመረቀው ግንባታው በ120 ሚሊዮን ብር የተካሄደው የሰላም ማስከበር ማሰልጠኛ ማዕከል ነው። በዋነኛነትም ወደ ተለያዩ ሀገራት የሚላኩ የሰላም አስከባሪዎችን በበላይነት የሚመሩ ከፍተኛ መኮንኖች እንደሚሰለጥኑበት ተገልጿል። ፕሬዝዳንቱ ዶክተር ሙላቱ ተሾመ እንዳሉትም የማዕከሉ ጠቀሜታ ለአካባቢውና ለአህጉሪቱ ጭምር ነው።
It is expected that this center benefits not only Ethiopia but benefit sub-regional peace and security institutions and many others.
ይህ ማዕከል ኢትዮጵያን ብቻ ሳይሆን ሌሎች አካባቢያዊ የሰላምና የጸጥታ ድርጅቶችን በአጉር ደረጃ በርካቶችን ተጠቃሚ እንደሚያደርግ ይጠበቃል። የሰላም አስከባሪ ኃይል በቅድሚያ መላክ ያለበት የአፍሪካ ህብረት ነው የሚለውን ዓለም አቀፋዊ መግባባት መነሻ በማድረግም ማዕከሉ በአፍሪካ ቀንድ ላሉ የሰላም አስከባሪ ድርጅቶች እንደ ስልጠና ቦታም ያገለግላል።
ለዚህ ማዕከል የሚሆነውን ስርዓተ ትምህርት የቀረጹት ጃፓናዊው ዓለም አቀፍ አማካሪና መምህር ኮሎኔል ኖሪስ ራካሚ የሚሰጠውን ስልጠና ለቪኦኤ አብራርተዋል።
I designed the curriculum package last year.
በዚህ ማሰልጠኛ ማዕከል የሚሰጠውና ባለፈው ዓመት የቀረጽኩት ፕሮግራም አራት የትምህርት መርሃ ግብሮችን ያካተተ ነው። የግጭት መከላከል፣ የግጭት አፈታት፣ የግጭት ማገገም የመሳሰሉትን የሚመለከት እያንዳንዱ የትምህርት መርሃ ግብርም በክፍል በክፍል ተደርጎ የተዘጋጀ ነው። ከነዚህ የትምህርት መርሃ ግብሮች በተጨማሪ ኢትዮጵያውያን አሰልጣኞች በተጓዳኝ የሚካሄዱ ራሳቸውን የቻሉ መርሃ ግብሮችን ያዘጋጃሉ። ሲቪሎችን በመከላከል ላይ፣ በጸጥታ ዘርፉ ማሻሻያ ፕሮግራም ላይ፣ እንደዚሁም በስርዓተ ጾታ ላይ ያተኮሩ መርሃ ግብሮችን ይዘረጋሉ ያከናውናሉ።
ማዕከሉ ባለፈው ሳምንት መጨረሻ ቢመረቀም ስራ የጀመረው ቀደም ብሎ መሆኑን ኮሎኔል ራካሚ ገልጸዋል። ከጥቂት ቀናት በፊት ለምሳሌ በግጭት አፈታት ዙሪያ የተዘጋጀ የትምህርት መርሃ ግብር አጠናቀናል ብለዋል። በዚህ መርሃ ግብርም ከአፍሪካና ከእስያ ሀገራት የመጡ የስምንት ሀገራት ሰልጣኞች መካፈላቸውን አስረድተዋል። ስልጠናው እየተሰጠ ያለውም ከሌተናል ኮሎኔል እስከ ብርጋዴር ጄኔራል የሚደርስ ማዕረግ ላላቸው መሆኑን ጠቁመዋል። ወደፊት ሊኖሩ የሚችሉ የሰላም ማስከበር ተልእኮችን የሚመሩት እነዚህ ናቸው ነው ያሉት። ኮሎኔል ራካሚ አክለው እንዳብራሩት በአሰልጣኝነት የሚሳተፉትም ከኮሎኔል እስከ ብርጋዴር ጄኔራል ያሉ መኮንኖች እንደዚሁም ከተለያዩ ዓለም አቀፍ ተቋማት የመጡ ሲቪሎች ናቸው። እንደ አውሮፓውያን አቆጣጠር በ1951 ወደ ደቡብ ኮሪያ ከተላኩት 6000 የቃኘው ሻለቃ አባላት እስካሁን ድረስ ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልእኮ የበኩሏን ስታበረክት መቆየቷ በመረቃው ላይ በተሰራጩ መረጃዎች ተመልክቷል። በአሁኑ ጊዜ ከ12000 በላይ የኢትዮጵያ መከላከያ ሰራዊት አባላት በሶማሊያ፣ በዳርፉር፣ በደቡብ ሱዳንና በመሳሰሉት አካባቢዎች በተለያዩ የሰላም ማስከበር ተልእኮዎች ላይ ተሰማርተው እንደሚገኙ ተጠቁሟል። የዚህ ማዕከል መገንባት ደግሞ የኢትዮጵያውያኑን የሰላም ማስከበር ደረጃ እንደሚያሳድግ ምረቃውን አስመልክቶ በታተመ መጽሔት መልእክታቸው የሰፈረው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። ማዕከሉ የተገነባው በጃፓን በእንግሊዝና በሌሎችም ሀገራት ትብብር ጭምር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቡሩንዲ መራጮች ዛሬ ሰኞ በምክር ቤታዊና የአካባቢ ምርጫዎች ድምጻቸውን ሲሰጡ ውለዋል። የሀገሪቱ ፕሬዚዳንት ፒየር ኢንክሩንዙዛ ለሶስተኛ የስልጣን ዘመን ለመመረጥ መደራደራቸውን የተቃወሙ በርካታ ታዋቂ የተቃዋሚ ፓርቲዎች ግን በምርጫው ላለመሳተፍ ወስነዋል። መንግስቱ ተቃዋሚ ፓርቲዎችን፣ ሲቪል ማህበረሰብ ድርጅቶችንና መገናኛ ብዙሃንን እያፈነ በመሆኑ የምረጡን ዘመቻ ለማካሄድ እንዳይቻል አድርጓል በማለት ይከሳሉ። የቪኦኤ ዊሊያም ኤግል ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
የምክር ቤት ተወካዮች ምርጫው እንዲዘገይ የአውሮፓ ህብረት፣ የአፍሪካ ህብረት፣ የምስራቅ አፍሪካ ማህበረሰብ እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ያደረጉት ጥረት አልተሳካም። ምርጫዎቹ ግልጽና አሳታፊ መሆናቸውን ለማረጋገጥ መንግስቱና ተቃዋሚዎቹ አንድ ስምምነት ላይ እስኪደርሱ እንዲዘገይ ነበር የወተወቱት። ባለፈው ሳምንት በርካታ የቡሩንዲ ከተሞች በእጅ ቦምብ ጥቃት መናወጣቸውና 4 ሰዎች ተገድለው ብዙዎች መቁሰላቸው ይታወሳል። ከሁለቱ የሀገሪቱ ምክትል ፕሬዚደንቶች አንደኛው 2 የምርጫ ኮሚሽኑ አባላት አገር ጥለው ተሰደዋል። ቁጥራቸው ወደ 100,000 የሚጠጋ የሀገሪቱ ዜጎችም ተሰደው በአጎራባች ሀገሮች ተጠልለዋል። ዓለም አቀፍና የአገር ውስጥ የሲቪል ማህበረሰብ ድርጅቶችም ከመንግስት የሚደርሳቸውን ማስፈራሪያና አለመረጋጋቱን በመጥቀስ ታዛቢ ላለማሰማራት መወሰናቸውን አስታውቀዋል። በዚህ ድባብ ይላሉ ታዛቢዎች፣ ገዢው ብሔራዊ ምክር ቤትና ትናንሾቹ አባል ፓርቲዎቹ በምርጫው ጠቀም ያለ ድል እንደሚያገኙ የተረጋገጠ ነው። የገዢው ፓርቲ ደጋፊዎችም ለገዢው ጥምረት የለውጥ እርምጃዎች የሚወስድበት ስልጣን ይሰጠዋል ይላሉ። ቴሪ ቨርክለን የዓለም አቀፍ የቀውስ ተከታታይ ቡድን የኢንተርናሽናል ክራይሲስ ግሩፕ የመካከለኛ አፍሪቃ መርሃ ግብር አባል ናቸው።
ገዢው ፓርቲ ከአጋር ፓርቲዎቹ ጋር ሆኖ በምክር ቤቱ ህገ መንግስቱን ለመቀየር የሚያስችል በቂ መቀመጫዎችን እንዲይዝ ይረዳዋል። በ2014 ዓ.ም መጀመሪያ ላይም ሞክረውት ነበረ። አንድ ድምፅ ጎድሏቸው ሳይሳካላቸው ቀረ። ስለዚህ አሁን ከዚህ ምርጫ በኋላ ይችላሉ።
ህገ መንግስታዊ ለውጥ ከተካሄደ ከ10 ዓመታት በፊት በተፋላሚ ሁቶዎችና ቱትሲዎች መካከል ከተደረሰው የሰላም ውል ውስጥ አንዳንዱ ሊሰረዝ ይችላል። በውል ውስጥ ውህዳኑ ቱትሲዎች በመንግስቱ ውስጥ የሚኖራቸው ውክልና በኮታ የተረጋገጠ ነው። አዲስ ህግ ሲወጣ በፓርቲዎች ህብረት እንዲሆን ለማድረግ የተያዘውን ጥረትም ገዢው ፓርቲ የሚወስደው የለውጥ እርምጃ ሊንደው እንደሚችል ነው የሚነገረው። በቅርብ ዓመታት አዳዲስ ህጎችን ለማውጣት የተወሰነ ድምፅ መሟላት እንዳለበት በህግ የተደነገገ ሲሆን፣ ያም በመሆኑ ትላልቆቹና አነስተኛዎቹ ፓርቲዎች በስምምነት የሚሰሩበትን ሁኔታ ፈጥሮ ነበር። ዮላንዴ ቡካ በናይሮቢ በጸጥታ ጥናቶች ተቋም ተመራማሪ ናቸው።
The voting quorum is the number of votes you need to pass regular laws and there's a different number
መደበኛ ህጎችን ለማውጣት ድምጽ ለመስጠት የሚያስፈልገው ምልአተ ጉባኤ አለ። ህገ መንግስቱን ለመቀየር የሚያስፈልገው ድምጽ ደግሞ ከዚህ የተለየ ነው። ነገር ግን ባለፈው አመት መጋቢት መንግስቱ እንደመከረው ያ ቁጥር ከተቀነሰ ከፓርቲ ውጪ ሰዎችን ማሳመን አያስፈልግም። የፈለከውን ህግ ትደነግጋለ።
ተመራማሪዋ አክለውም የቡሩንዲው መንግስት ባለፈው በ2010ሩ ምርጫ እንዳደረገው ሲቪል ማህበረሰብ ድርጅቶችንና ተቃዋሚዎችን የማስፈራራት ዘዴን እየተጠቀመ ነው ብለዋል። በዚያም ምርጫ ተቃዋሚዎች አለመካፈላቸውን ያስታወሱት ተመራማሪዋ ያሁኑ በመርጫው ያለመካፈል ውሳኔያቸው ለዓለም አቀፉ ማህበረሰብ የድረሱልን ጥሪ ያህል ነው ሲሉ አመልክተዋል። ሆኖም ዓለም አቀፉ ማህበረሰብ ፈጥኖ እንዳልተንቀሳቀሰ ተመራማሪው አስታውሰዋል። የዓለም አቀፍ ቀውስ ተከታታይ ቡድን ተጠሪው ቴሪ ቨርክለም በበኩላቸው ተቃዋሚው ጎራ ቢሆን መንግስቱ ግልጽና አሳታፊ ምርጫ እንዲያካሂድ ጫና ለማድረግ ሳይችል ቀርቷል ነው የሚሉት። አንዱ ችግር ይላሉ ተቃዋሚው ጎራ ህዝቡ ሊከተለው የሚችል ይህ ነው የሚባል መሪ የሌለው የቡድኖች ህብረት መሆኑ ነው። ሌላው ችግር ደግሞ የቡሩንዲዎቹ ተቃዋሚዎች በሴኔጋልና በቡርኪና ፋሶ የስልጣን ዘመናቸውን ለማራዘም በተነሱት ፕሬዝደንቶች ላይ እንደተካሄደው የተሳካ የተቃውሞ እንቅስቃሴ የህዝብ ድጋፍ ሊያገኙ እንዳልቻሉ አስረድተዋል። በፍርድ ቤት መሟገቱና የፖለቲካ ጫና ለማሳደር መሞከሩ ለውጥ እንደማያመጣ ሲረዱት የጎዳና ተቃውሞ ለማካሄድ ወሰኑ። ይሁን እንጂ በቂ የህዝብ ድጋፍ ሊያሰባስቡ አልቻሉም። ዋና ከተማዋ ቡጁምቡራ ላይም እንደ ዋጋዱጉ ያለ ግዙፍ የተቃውሞ ሰልፍ ለማስወጣት እንዳልተቻለ ቴሪ ቨርኪለን አስረድተዋል። በሌሎችም የአፍሪቃ ሀገሮች ገዢ ፓርቲዎች ለመሪዎቻቸው የስልጣን ዘመን የሚያራዝሙበትን መንገድ እያፈላለጉ ናቸው። በቅርብ ዓመታት ዩጋንዳ፣ ኬንያና ቡሩንዲ መገናኛ ብዙሃንንና ተቃዋሚ ፓርቲዎችን እንዲሁም ሲቪል ማህበረሰብ ድርጅቶችን መቆጣጠሪያ ህጎች ደንግገዋል። በሌሎች ሀገሮች ስልጣን ላይ ያሉ ፕሬዝደንቶችንና ተቃዋሚዎቻቸው በየሀገሮቻቸው ምን ማድረግ እንዳለባቸው ትምህርት ለመውሰድ የቡሩንዲን ሁኔታ አትኩረው እየተከታተሉ ናቸው ያሉት ዮላንዴ ቡካ ለምሳሌም ያህል የኮንጎ ዲሞክራሲያዊት ሪፑብሊኩ ጆሴፍ ካቢላ በህገ መንግስቱ የተከለከለ ሆኖ ሳለ ለሶስተኛ የስልጣን ዘመን ለመወዳደር እየከጀሉ ናቸው ብለዋል። ቡሩንዲ ሁኔታው በምንም አይነት ነጻና ፍትሃዊ ምርጫ ለማካሄድ አመቺ ባልሆነበት እንደፈለጋት ምርጫ ማካሄድ ከቻለች እንደ ካቢላ ላሉት መንገድ መንገዱን የሚጠቁም ይሆናል ብለዋል።
የምታደምጡት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በ19 በ22 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘነውን አስተያየቶች እናሰማለን።
ሄሎ ቪዮች እንዴት ናችሁ? ደህና ናችሁ? እኔ ከአዲስ አበባ ነው መደውለው። ለኢትዮጵያ ህዝብ ለዚህ ለምታደርሱት መረጃ በጣም ነው እናመሰግናችሁ። ግን ሰሞኑ ያደረሳችሁን ያለው መረጃ ትንሽ ያወሳክባል። እውነቱን ነገር ማወቅ ለምንድን ነው ያልተቻለው? ሰዎች እየሞቱ ነው እየተባለ በጣም በብዛት እየተነገረ ነው በእንተ ሚዲያ፣ በተለይ ደግሞ ሰዎች ሲሞቱ የተቃዋሚ ፓርቲ አባል ናቸው የሚባለው ነገር አለ። እኛ የማንኛውም አባል ይሁኑ ማንም ይሁኑ መሞት የለባቸው። መንግስት ባለበት ሀገር መንግስት ኃላፊነቱን እንዴት እየተወጣ ነው? ለምንድን ነው ለኢትዮጵያ ህዝብ ትክክለኛውን መግለጫ መንግስት አውጥቶ በዚህ የሰማችሁት ዜና እንደዚህ ነው ብሎ ለምንድን ነው ትክክለኛ ነገር ማይነግረው? እንደገና ደግሞ የማንም የኢህአዴግ ፓርቲስ ቢሆን የተቃዋሚዎች ፓርቲስ ቢሆን ሰዎቹ ለምን ይሞታሉ? መንግስት በዚህ ጉዳይ ላይ ምንድን ነው ብሎ እባካችሁ ትልን ከሚመለከተው የመንግስት አካላትን ትክክለኛ ነገር ጠይቃችሁ ለእኛ ለኢትዮጵያ ህዝብ ትክክለኛውን መረጃ እንድታደርሱን ስል እንጠይቃለን። እናመሰግናለን። ቪዮኤ
ጤና ይስጥልኝ። የአሜሪካን ድምጽ የሬዲዮ ፕሮግራም አዘጋጆች ስለ ሰጥ አገባ ዝግጅታችሁ በጣም አመሰግናለሁ። አሁን ያዳመጥኩት ነበር። ትንሽ ግራ የሚያጋባ ነገር ሁልጊዜ በተቃዋሚዎች በኩልና በመንግስት ደጋፊ ሰዎች መካከል ስታቀርቡ የተመጣጠኑ ሰዎች አይደሉም። ከዚህ በፊትም መልእክት ትቼ ነበረ ይሄን በሚመለከት እና አሁንም ለመድገም ያህል አቶ ንጉሴ የሚባሉ ሰውዬ ብዙም ለፖለቲካው በአሁን ሰዓት ለኢትዮጵያ ሁኔታም ብዙ የሚያውቁና የተረዱም አይመስሉም። በሌላው ወገን ሸዋቀና በጣም ጥልቅ እውቀት ያላቸው ሰው ናቸው እና ሁለቱ ሰዎች በጣም የሰፋ ልዩነት አላቸው እና አንዳንድ ጊዜ እንደው የአንድን ሰው ብቻ መስማት ይሆናል። አሁን ለምሳሌ የአቶ ንጉሴ ንግግር ያለመቻላቸው ብዛት ለአንድ ጥያቄ ሶስት አይነት መልስ አንድ አይነት መልስ ለአንድ ጥያቄ ይመልሳሉ። ዝም ብለው ብቻ ተቃዋሚው ላይ ብቻ በማተኮር የተቃዋሚዎችን መንቀፍ ብቻ ነው በኢህአዴግን ደግፈው ማለት ነው። ስለዚህ እንደነዚህ አይነት ሰዎች በጣም ነው የሚያበሳጩት። ለአድማጮችም አንዳንድ ጊዜ ጥሩ ውይይቶችን በእንደዚህ አይነት ሰዎች ይበላሻሉ። አመሰግናለሁ።
ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ያሏችሁን ሀሳቦች አጋሩን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@voanews.com ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። አድማጮች፣ ወደ ሁለተኛው አጋማሽ ስንሸጋገር ስፖርት ይሆናል። ተከታዩ ዝግጅት ሰለሞን ክፍሌ ነው አቅራቢው።
እንደምን አመሻችሁልኛል የተከበራችሁ አድማጮች። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ በዓል ትናንት ተጀምሯል። በአስመራ ደግሞ ፕሬዚደንት ኢሳያስ አፈወርቂ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢሲክሌት ውድድር ለመጀመሪያ ጊዜ የሚሳተፉትን ኤርትራውያን ተቀብለው አነጋግረዋል። በአዲስ አበባ የታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎች ውድድር ተካሂዷል። እነዚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ትላንት እሁድ በድምቀትና ለየት ባሉ ልዩ ልዩ ዝግጅቶች የተጀመረውን በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ላስቀድም። ይህ አቻምና በተካሄደበት በሜሪላንድ ዩኒቨርሲቲ በርድ ስቴዲየም የተከፈተው ዓመታዊ የኢትዮጵያውያን በዓል በየቀኑ በሚቀርቡ የስፖርት ውድድሮችና የተለያዩ ዝግጅቶች እስከፊታችን ቅዳሜ እንደሚዘልቅ ታውቋል። የትላንቱን የመክፈቻ ሥነ ሥርዓት የተከታተለው አዲሱ አበበ አንዳንድ አዳዲስ ነገሮች ነበሩ ብሏል። ምንድን ናቸው አዳዲሶቹ ነገሮች? ከራሱ ከአዲሱ እንስማ።
አመሰግናለሁ ሰሎሞን። አንተም ሞን ገዛኸኝ በተለየ ትውልድ ቦታዬን ቱሉ ዲምቱን ስላነሳችሁልኝ ደስ ብሎኛል። አዎ አዳዲስ ነገሮች ነበሩ። ከፌዴሬሽኑ አመራር ለየት ያለና ያልተለመደ አነጋገር ተደምጧል። ፕሬዚዳንት ጌታቸው ተስፋዬ በዘንድሮ 32ኛ ዓመታዊ ዝግጅት ላይ የተገኙትን ሁሉ በእንኳን ደህና መጣችሁ ንግግራቸው አመስግነው የሳምንቱን ዝግጅቶች ሲዘረዝሩ አርብ ዕለት የኢትዮጵያ ቀን ይከበራል ካሉ በኋላ ባለፈው ዓመት የተፈጸመውን ስህተት እንደማንደግም ቃል እገባለሁ፣ ለተፈጸመውም ይቅርታ ጠይቃለሁ ነው ያሉት። ከፌዴሬሽኑ አመራር ለመጀመሪያ ጊዜ የተሰማ ሊለመድ የሚገባው ንግግር ይመስላል። ሕዝቡ በአክብሮት እንደተቀበለው ተመልክቻለሁ። ሌላው ለመክፈቻው ቀን የተያዘውና በፕሬዚዳንቱ የተገለጠው ልዩ ዝግጅት በሊቢያ በደቡብ አፍሪቃና በሌሎችም የመካከለኛው ምስራቅ አገሮች በኢትዮጵያውያን ወገኖች ላይ የተፈጸመውን አሰቃቂ ግድያና እንግልት ለማሰብ የቀረበ መሰናዶ ነበር።
በዚህ ዓመት የመፈሻ ፕሮግራም ከሀገራቸው ተሰደው ሞትና መከራ ስለደረሰባቸው ወገኖቻችን መታሰቢያ እንዲሆን ወስነናል።
የኢትዮጵያውያን ስደት የማይታመንበት ደረጃ ላይ ደርሷል ያሉት አቶ ጌታቸው ይህ የዛሬው የሰማዕታቱ መታሰቢያ በመታሰቢያነት ብቻ የማያልፍ ነገር ግን ሁላችንም የወገኖቻችንን ስደት ስቃይና ግፍ በቁጭት የምናሰላስልበት እንዲሆን በአክብሮት እጠይቃለሁ ብለዋል። በዚህ ስነ ስርዓት ላይ የተወሰኑ የአካባቢው የኢትዮጵያ ኦርቶዶክስ ሃይማኖት አባቶች ተወካዮች፣ የኢትዮጵያውያን ወንጌላውያን መድኃኔዓለም ቤተክርስቲያን አገልጋይ ካህን እንዲሁም የኢትዮጵያውያን እስልምና እምነት ተወካይ ተገኝተው እያንዳንዳቸው የሁለት ደቂቃ ጊዜ ተሰጥቷቸው መልእክቶቻቸውን አድርሰዋል። ሌላ ለየት ያለ ነገር ዘንድሮ የክብር እንግዳው ቪዛ ተከልክሎ ቀርቶብናል ብለው አቶ ጌታቸው ለህዝቡ ማሳወቃቸው ሲሆን፣ ያን የሚተካም ባይሆን ግን አንድ አዲስ ነገር ተናግረዋል አሳይተዋል። ለአውሮፓው አርሰናል ቡድን ተሰልፎ የሚጫወተው ኢትዮጵያዊ ወጣት ጌዲዮን ዘላለም መገኘቱን ተናገሩ፣ ለህዝብም አስተዋወቁ። እኔ ደግሞ አገኘሁ በማለት ቴፔን ጠምጄ ጠጋ ስል ራሳቸው አቶ ጌታቸው ኢንተርቪው ነው የለም ብለው ኩም አደረጉኝ። ምክንያት ስል ለማንም ምንም እንዳይናገር አባትየው ቃል አስገብተውን ነው የተገናኘው ነውና የመጣልን ይቅርታቱ አዲሱ ብለውኛል። ለአቶ ጌታቸው ይቅርታ አድርጌያለሁ። የጌዲዮን አባት ጋሽ ዘላለም እንዴ፣ ጌዲዮንማ የኢትዮጵያ ኩራት ነው፣ እንዲናገር ይፍቀዱለት። ተስፋለኝ እንዳደመጡኝ። ሌላ ነፍሱን ይማረውና አርቲስት ተስፋዬ ለማን የሚያስታውስና በቺካጎ የኢትዮጵያውያን ማህበረሰብ ጽህፈት ቤት የተሰራው የኢትዮጵያ ተስፋ ሙዚየም መታሰቢያ ዝግጅት በጽህፈት ቤቱ ፕሬዚዳንት ዶክተር እርቁ ይመርና በአሜሪካዊቷ ሌዲና ወይም ሰርካለም ገብረ ኢየሱስ አቅራቢነት የታየ ነበር። አነጋግሬያቸዋለሁ። ትኩረት ለሴቶችና ለወጣቶች ማህበር መስራች ሲስተር አሳየች ይርጋም ነበሩ። አነጋግሬያቸዋለሁ። እነዚህ ብዙ ያልተለመዱ በየዓመቱም ያልታዩ ነበሩና እንደ አዲስ ነገር የቆጠርኳቸው ለዚህ ነው። ያናገርኳቸውን ደግሞ በሌላ ዝግጅት የሚቀርብ ይሆናል። አሁንም ሌላ በተለይ በስፖርተኞች የሚወደደው ፍቅሩ ኪዳኔ ነበር። በአጭሩ አነጋግሬዋለሁ። ይህን ፌዴሬሽን ጥቂት ሆነው ከመሠረቱትና አንዱ በፕሬዝዳንትነትም ለብዙ ዓመታት የመሩት አቶ ብርሃኑ ወልደ ማርያምም ነበሩ። እሳቸውንም አናግሬያለሁ። ቆንጆዋ ሜሮን ውድነህም ነበረች። ማይክሮፎኔን ወደ አፏ ለማቅረብ ተንጠራርቼ አነጋግሬያታለሁ። በነገራችን ላይ የቁንጅና ውድድር አድርጋ ስታበቃ አክሊሏን ለቀጣዩዋ ቆንጆ ታስረክባለች ዘንድሮ። ሌላው አዲስ አይደለም፣ እንጀራ ወጡ፣ የተለያዩ አርማዎችና ጥቅሶች ያሏቸው ካኔትራዎች፣ ልዩ ልዩ ታሪካዊ፣ ባህላዊና የፖለቲካ ይዘት ያላቸው መጽሐፍት፣ የሙዚቃ ሲዲዎችና ካሴቶች። ምን አለፋችሁ እስከ መጪው ቅዳሜ የሚሰባሰቡት እስከ ብዙ መቶ ሺህ የሚደርሱ ኢትዮጵያውያን የሜሪላንድ ዩኒቨርሲቲውን በርድ ስቴዲየም ብቻ አይደለም የዲስንና አካባቢዋን መዝናኛ ቤቶች ሲያደምቁ ይከርማሉ። ሌላ አንድ የመጨረሻ ኳሱን እየተከተሉ የሚዘዋወሩ ህዝባዊ ስብስቦች አሉ አይደል? ትናንት አንዱን አግኝቻለሁ፣ የኢህአፓውን። ኢህአፓ ዲ ነው የሚባለው ብሎኛል አንድ አባል ወዳጄ። ኢህአፓ ዴሞክራሲ ለማለት ነው። ትናንት ለሁሉም ህዝብ ክፍት የሆነ የኢህአፓ የአንድነት ሲምፖዚየም አካሂደዋል። ሰሞኑን በዝግ ይቀጥላሉ ብለዋል። እነዚህን ደግሞ በሚመለከተው ፕሮግራም ሌላ ጊዜ እንመለስበታለን። ይቅርታ አንድ ጊዜ፣ ዘንድሮ ፌዴሬሽኑ በጡረታ ክልል ለሚገኙ እንግዶች ሁሉ መግቢያውን በነጻ አድርጓል። እስከ ቅዳሜ ይዘልቅ ይሆን? አላወቅኩም፣ አጠራለሁ። አበቃሁ።
አዲሱ አበበን አመሰግናለሁ። በነገራችን ላይ አድማጮች፣ የኤርትራ ስፖርት ፌዴሬሽን በሰሜን አሜሪካም ዓመታዊ በዓሉን ትላንት በሎስ አንጀለስ ካሊፎርኒያ መጀመሩ ታውቋል። የእግር ኳስ ውድድሮችና የሙዚቃ ድግስ ያካተተው በዓል ለአንድ ሳምንት ይቆያል ተብሏል። ወደ አስመራ ልውሰዳችሁ። ፕሬዚደንት ኢሳያስ አፈወርቂ ባለፈው ሐሙስ በቤተ መንግሥቱ ተቀብለው ያነጋገሯቸው ቢሲክሌተኞች መሠረቱን በደቡብ አፍሪካ ያደረገው 9 አባላት ያሉት የኤምቲኤን ቲም ባልደረቦችን ነው። አባላቱ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢስክሌት ውድድር ለመጀመሪያ ጊዜ ይሳተፋሉ። ፕሬዚደንት ኢሳያስ ይህ በኤርትራውያኑ ቢስክሌት ጋላቢዎች የተገኘ ያልተጠበቀ ስኬት የሚያረጋግጠው ሀገሪቱ በዚህ የስፖርት መስክ ከፍተኛ የቴክኒክ ደረጃ ላይ መድረሷን ነው ብለዋል። ስኬቱ እነዚህን ጋላቢዎች በምሳሌነት የሚያዩ ወጣቶችንም ያነቃቃል ያሉት ፕሬዚደንት መንግሥታቸውና የሚመለከታቸው የስፖርት ማኅበራት ስፖርቱን ወደ ላቀ ደረጃ ለማሸጋገርና በአህጉራዊ ውድድሮች ተሳትፎን ለማጠናከር እንደሚሰሩ ቁርጠኝነታቸውን አረጋግጠዋል። ከአስመራ ወደ አዲስ አበባ እንዝለቅ። የታላቁ ሩጫ በኢትዮጵያ ከቻይና የመንገድና የድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎሽ ውድድር ትላንት ተካሂዷል። ገዛይን ጽዮን መስቀል ተከታትሏል።
አመሰግናለሁ ሰለሞን። ታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ስራ ኩባንያ ጋር በትብብር ያዘጋጁት የ12 ኪሎ ሜትር የጎዳና ላይ ዱላ ቅብብል ሩጫ በድምቀትና በጠንካራ ፉክክር ትናንት አዲስ አበባ ውስጥ ተካሂዷል። ከተለያዩ ክለቦችና የስልጠና ፕሮጀክቶች የተውጣጡ 230 ወንድና ሴት አትሌቶች ተሳታፊ ሆነውበታል። ክለቡ ለቡ አዲስ አበባ ውስጥ የሚገኝ የስፍራ ስም ነው። ከለቡ ኮንዶሚኒየም እስከ ቱሉ ዲምቱ አዲስ በተገነባው ዘመናዊ አስፋልት መንገድ ላይ በተደረገው የ12 ኪሎ ሜትር የጎዳና ዱላ ቅብብል በሴቶች የአሰላ አትሌቲክስ ቡድን በአንደኝነት ሲያጠናቅቅ ተክለ ብርሃን አምባ የኮንስትራክሽን እና ቤቴል ቲችንግ የዱላ ቅብብል ቡድኖች ሁለተኛና ሶስተኛ ሆነዋል። በወንዶች የዱላ ቅብብል ጌታ ዘሩ አትሌቲክስ ቡድን አንደኛ፣ ፌዴራል ማረሚያ ቤቶችና አሰላ አትሌቲክስ ቡድን ሁለተኛና ሶስተኛ ሆነው ፈጽመዋል። በተለያዩ ተቋማት በኤምባሲዎችና ትልልቅ ሆቴሎች እንዲሁም በኤፍኤም ሬዲዮ ሰራተኞች መካከል የጦፈ ፉክክር ተደርጓል። ታላቁ ሩጫ በኢትዮጵያ የዘንድሮ ውድድሮቹን በስኬት አጠናቆ የቀጣዩን ዓመት ውድድር አንድ ብሎ የሚጀምረው የፊታችን ህዳር 12/2008 ዓ.ም ነው። በዚሁ የህዳሩ 10 ኪሎ ሜትር የጎዳና ሩጫ 40,000 ተሳታፊዎችን እንደሚያስተናግድ ሰሞኑን ተገልጿል። ከአራት ወራት በኋላ ለሚደረገው የታላቁ ሩጫ ምዝገባው ዛሬ ተጀምሯል። የታላቁ ሩጫ መስራችና የቦርድ ሰብሳቢ አትሌት ኃይሌ ገብረስላሴም በህዳሩ የጎዳና ሩጫ ላይ የሀገር ውስጥ ደጋፊዎችን የምሰናበትበት የመጨረሻ ውድድር አደርጋለሁ ብሏል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል። በመጨረሻም የመስክ ቴኒስ። በመስክ ቴኒስ ውድድር ታሪክ ዘመናት ያስቆጠረው የእንግሊዙ ዊምብልደን በዛሬው ዕለት ይጀመራል። በኦል ኢንግላንድ ክለብ የተጀመረው ውድድር ለሁለት ሳምንታት ይቆያል። በዘንድሮ ውድድር በወንዶቹና በሴቶቹ ቁጥር አንድ ላይ የሚገኙት የአምናዎቹ አሸናፊዎች ኖቫክ ጆኮቪች እና ፔትራ ቪቶቫ ሻምፒዮንነታቸውን ይከላከላሉ። ትልቅ ትኩረት በሳበው በዘንድሮው የሳር ሜዳ የቴኒስ ውድድር የዓለም ኮከብ አትሌቶች ሮጀር ፌዴረር፣ ማሪያ ሻራፖቫ፣ አንዲ ሙሬና ሴሪና ዊሊያምስ ይሳተፋሉ። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ወደ ሁለተኛው አጋማሽ ተሸጋግረን ስፖርትን አድምጠናል። ተከታዩ አፍሪካ ነክ ርዕሶች ነው። የደቡብ አፍሪካ ምክር ቤት መንግሥት በዓለም አቀፍ የወንጀል ችሎት የእስራት ማዘዣ መሠረት የሱዳን ፕሬዚዳንትን ላለማሰር ስለ መወሰኑ ጉዳይ ባለፈው ማክሰኞ በተወያየበት ወቅት ስድብ አዘል ንትርክ ታይቶበታል። በደቡብ አፍሪካ ምክር ቤት የተካሄደው ክርክር የሀገሪቱ መንግሥት በወሰደው እርምጃ ላይ ልዩነት መኖሩን ብቻ ሳይሆን ስር የሰደደ ጸብ አከል ልዩነት መኖሩን አመልክቷል ትላለች የአሜሪካ ድምፅ ሬዲዮ ዘጋቢ አኒታ ፓውል ከጆሐንስበርግ በላከችው ዘገባ። አዳነች ሳህዬ ዝርዝሩን ይዛለች።
የደቡብ አፍሪካ ምክር ቤት ክርክር ለዘጠና ደቂቃዎች ያህል ከተካሄደ በኋላም የምክር ቤቱ አባላት በፕሬዝደንት ጃኮብ ዙማና እርስ በራሳቸው ላይ የስድብ ውርጅብኝ ወራወሩ እንደነበር ታውቋል። ተቃዋሚው ፖለቲከኛ ሙሲ ዋሊኮታ በምክር ቤቱ ያለውን ምሬት በሚገባ አንጸባርቀዋል።
አመራሩ ፕሬዝደንት ዙማ ካቢኔያቸውና ከተግባሩ ጋር የተባበሩት ሁሉ ሊመሩን አይገባም። የአገሪቱን ሕገ መንግሥት አላከበሩም። የፈጸማችሁት ቃለ መሐላ ትርጉም የለውም። ዋሽታችሁናል። ሕገ መንግሥቱንና ሕጉን እንደምታከብሩ ምሳሌም እንደምትሆኑ ተናግራችሁ ነበር። የአገሪቱን ሕዝብ አታላችኋል። አሁን ታዲያ በዓለም ሀገሮች ፊት አፍረናል።
ፒተር ማድለር የተባሉ ሌላ ተቃዋሚ ደግሞ ይህ በረጅም ጊዜ ውስጥ ሀገሪቱ ካየችው የከፋ ቅሌት ነው ሲሉ ነቅፈዋል። ከአልባሽር ጋር የተሳሰረው ቅሌት በፊፋ ማለት በዓለም አቀፍ የእግር ኳስ አስተዳደር የተፈጠረውን ቀውስ ያስንቃል በማለት ነቅፈዋል። የሱዳኑ ፕሬዚደንት ዑመር አልበሽር በሱዳን ዳርፉር ክልል ላይ ፍጅት እንዲፈጸም አቀናጅተዋል በሚል ክስ በዓለም አቀፍ የወንጀል ችሎት ለእስራት እንደሚፈልጉ ይታወቃል። ዳርፉር ውስጥ ለ13 ዓመታት ያህል በመንግስትና በተቃዋሚዎች መካከል ውጊያ ሲካሄድ እንደቆየም ይታወቃል። የሱዳኑ ፕሬዝደንት በአፍሪካ ህብረት ጉባኤ ለመገኘት ጆሃንስበርግ የሄዱት ለአጭር ጊዜ ቢሆንም የደቡብ አፍሪካ መንግስት እሳቸውን ላለማሰር መወሰኑ በሀገሪቱ ትልቅ ጉዳይ ሆኗል። በተለይም ያባባሰው አንድ ፍርድ ቤት የሱዳኑ ፕሬዝደንት ከሀገሪቱ እንዳይወጡ ቢያዝም ባለሥልጣኖች ትእዛዙን ችላ ማለታቸው ነው። ፕሬዚደንት አልባሽር በጉባኤ ለመሳተፍ የመጡ እንደመሆናቸው መጠን የዲፕሎማሲ ከለላ አላቸው የሚል ምክንያት ነው የደቡብ አፍሪካ መንግሥት ያቀረበው። የሀገሪቱ ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ባለፈው ማክሰኞ በምክር ቤቱ በተደረገው ክርክር ዓለም አቀፍ የወንጀል ችሎት ፍትህ በጎደለው መንገድ አፍሪካውያን ላይ ያተኩራል በማለት የመንግስቱን ውሳኔ ደግፏል። ደቡብ አፍሪካ ከችሎቱ አባልነት የመውጣቱን ጉዳይ እንድታስብበት ሐሳብ አቅርቧል። የዓለም አቀፍ ግንኙነትን በሚመለከት የፕሬዝዳንት ዙማ አማካሪ ሆነው ያገለገሉት የአነስተኛ ንግዶች ሚኒስትር ልንዌ ዙሉ እነዚህ ሰዎች እውነት እንድናስራቸው ጠብቀው ነበርን? ሲሉ ጠይቀዋል።
የተከበሩ አፈ ጉባኤ፣ እነዚህ አባላት እውነት የአገር መሪን እንድናስር ጠብቀው ነበር? እንደገና መለስ ብለው ቢያስቡበት ይሻላል።
የአፍሪካ ብሔራዊ ኮንግረስ ለኢኮኖሚ ነጻነት ከሚታገለው ወጣት ተኮር የሆነው ኢኤፍኤፍ ፓርቲ ያልተጠበቀ ድጋፍ አግኝቷል። ይሄው የአልበገርነት ባይነት ዝንባሌ ያለው ቡድን ፕሬዚደንት ዙማ የግል ቤታቸውን ለማደስ የመንግስት ገንዘብ በመጠቀማቸው ሲነዘንዛቸው ቆይቷል። በፕሬዝደንት አልባሽር ጉዳይ ግን የአፍሪካ ብሔራዊ ኮንግረስን ደግፏል። ደቡብ አፍሪካ ሚስተር አልባሽርን ብታስር ኖሮ ቀውስ ይፈጠር ነበር ሲሉ የድርጅቱ አባል ፍሎይድ ሻቡምቡ ተናግረዋል።
And also it was naive for whoever took the government to court to think that it can
መንግስትን ወደ ፍርድ ቤት የሚወስድ ማንም አካል እዚህ ደቡብ አፍሪካ ውስጥ የአንድ አገር መሪን ማሰር ተገቢ ነው ብሎ ማሰብ የዋህነት ነው። ቢታሰሩ ኖሮ በአገራቸው አለመረጋጋት ሊፈጠር ይችል ነበር። በዚህ በደቡብ አፍሪካ የጸጥታ ሁኔታ ላይም አደጋ ይፈጥር ነበር።
በተለይም በምክር ቤቱ ትልቅ ክርክር ያስነሳው ምክትል ፍርድ ሚኒስትር ጆን ጄፍሪ የፍርድ ቤቱ ትእዛዝ ስላስከተለው የህግ ችግር አንስተው በምክር ቤቱ የተቃዋሚዎች መሪ የሆኑትን ጆን ስቴንሃውስን ደደብ ብለው ተሳድበው ያልኩትን ስቤዋለሁ ካሉ በኋላ ነው።
ስነ ስርዓት።
ያልኩትን ስቤዋለሁ።
የለም የለም፣ እንደዛም አይሆንም።
አቤት።
የተከበሩት የምክር ቤት አባል ሌላ የምክር ቤት አባልን ከሰደቡ በኋላ እንደዛ በቀላሉ ስቤያለሁ ሊሉ አይችሉም። እዚህ ምክር ቤት ውስጥ ሌላውን አባል ደደብ የሚል የምክር ቤት አባል እንዲኖር አፈጉባኤው ሊፈቅዱ አይገባም።
የምክር ቤቱ ስብሰባ በእንደዚህ አይነት ስድብ አዘል ንትርክ ላይ አብቅቷል። ሆኖም የምክር ቤቱ ክርክርም ሆነ በሀገሪቱ የታየው የፖለቲካ ክፍፍል ገና አላበቃም። የደቡብ አፍሪካ መንግስት በዓለም አቀፍ የወንጀል ችሎት የእስራት ማዘዣ መሰረት የሱዳኑን ፕሬዝዳንት ላለማሰር ስለመወሰኑ ጉዳይ በሀገሪቱ ምክር ቤት ስለተነሳው ስድብ አዘል ጭቅጭቅ የተቀናበረው ዘገባ እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የኢትዮጵያ መንግሥትና ባለሥልጣናቱ ባለፈው የአውሮፓውያን ዓመት 2014 ዓ.ም ውስጥ በርካታ የሰብአዊ መብት ጥሰቶችን መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በብዙዎቹ ሁኔታዎች ጥሰቶቹ የሚፈጸሙት በሕግጋቱ ላይ የሰፈሩት ድንጋጌዎች እየተጣሱ መሆኑን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። በመንደር ምስረታ ላይ የቀረቡ የሰብአዊ መብት ጥሰቶችን የሚያረጋግጡ መረጃዎች አለመቅረባቸውን፣ ነገር ግን ለሰፋሪዎቹ የተገቡ ቃሎች አለመፈጸማቸውን ወይም ደግሞ መዘግየታቸውን፣ ካልሆነም የመሰረተ ልማት አውታሮች ሳይዘረጉ ሰዎች እንዲሰፍሩ መደረጉን ሪፖርቱ አብራርቷል። በዘፈቀደ በሚካሄዱ የእስራት አድራጎቶችና የእስር አያያዝ፣ የፍትህ ሂደት መነፈግ፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ የፕሬስ ነጻነትን የሚመለከተው የሪፖርቱ አካል በዛሬው የመጀመሪያው ክፍል የዘረዘረው ነው። ይዘን እንቀርባለን። ሰለሞን አባተና ትዝታ በላቸው ይዘዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ለዘንድሮው የመስሪያ ቤታቸው የዓለም የሰብአዊ መብቶች አያያዝ ሪፖርት በጻፉት መቅድም በሰው ልጅ ታሪክ ውስጥ ሁሉ ለክብር የሚካሄደው መሠረታዊ ትግል ወደፊት የሚገፋን ኃይል ነው ብለዋል። ወደ እርሱ የሚገፉን ደግሞ አጠቃላይ ሴቶችንና ልንጨብጣቸው የምንደረድርላቸው ግቦቻችን ወይም ፍላጎቶቻችን ናቸው።
በህይወት መኖር፣ ነጻነትና ደስታን መፈለግ በብሔራዊ ወሰኖችና በውቅያኖሶች ዳርቻዎች ሊገደቡ የማይችሉ የመዳረሻ ህልማችን ናቸው ብለዋል ኬሪ። ውጭ ጉዳይ ሚኒስትሩ በዚሁ የሪፖርቱ መቅድማቸው ላይ በዓለም ዙሪያ በመንግስታትና መንግስታዊ ባልሆኑ የሽብርም ቡድኖች በሰው ልጅ ላይ ባለፈው ዓመት ብዙ መከራና እንግልት መፈጸሙን ጠቁመዋል።
የቻይና፣ የግብጽ፣ የኤርትራ፣ የኢትዮጵያ፣ የኢራን፣ የሩሲያና የሳዑዲ አረቢያ መንግስታት እንዲሁም ሌሎችም ጋዜጠኞችን፣ ብሎገሮችን፣ በሁከት መንገድ የማይሄዱ ተቺዎቻቸውን በማሰር ነጻውንና ግልጹን ሚዲያ ማፈናቸውን፣ ሲቪክ ማህበረሰቡ እንዳይስፋፋ መጨቆናቸውን ቀጥለዋል
ብለዋል ውጭ ጉዳይ ሚኒስትር ኬሪ። እነዚህ ሁሉ ሁኔታዎች ባሉበት ግን የሰው ልጅ የፖለቲካ ነጻነቱን፣ ሐቀኛና ጭቆና እንግልት የማያደርስበትን አስተዳደር ለመቀዳጀት የሚያደርገው ትግሉና መሻቱ አሁንም ጠንካራ ነው ብለዋል ኬሪ አክለው።
እንደ ውጭ ጉዳይ ሚኒስትር በዓለም ዙሪያ ስጓዝ የሰብአዊ መብቶችን ጥበቃ ለማረጋገጥ በየቀኑ ሕይወታቸውን አደጋ ላይ የሚጥሉ ጀግኖችን በየወቅቱ አገኛለሁ። ይህንን የሚያደርጉት ጥቃት እንደሚፈጸምባቸው ማስጠንቀቂያዎች እየጎረፉባቸው፣ ድምፆቻቸውን ለማፈን መንግስታቱ እያስፈራሯቸው ባሉባቸው ሁኔታዎች ውስጥ ነው።
መንግስታቱ መሰረታዊ ነጻነቶችን እንዲያከብሩ ጫና ማሳደሩን እንደሚቀጥል የውጭ ጉዳይ ሚኒስትር ኬሪ አመልክተው ስለ ሲቪል ማህበረሰቡ ድምጽ ሆነው መሟገታቸውን፣ ለሁሉም ሰው ሰብአዊ መብቶች ጥበቃም መጮኻቸውን እንደሚቀጥሉ ተናግረዋል። ለ39ኛ ተከታታይ አመት የወጣው ይህ ሪፖርት የተጠናቀረው ውጭ ጉዳይ መስሪያ ቤቱ በዩናይትድ ስቴትስ የተወካዮች ምክር ቤት በተሰጠው ስራ መሆኑን የጠቆሙት ኬሪ ይህንን ዩናይትድ ስቴትስ የውጭ ፖሊሲዎቿን ስትቀርጽ እንደ ግብዓት የምትጠቀምበትን ሪፖርት ለተወካዮች ምክር ቤቱ ማስገባታቸውንም አስታውቀዋል። ኬሪ በዚህ መቅድማቸው ላይ ፕሬዝዳንት ባራክ ኦባማ በዚህ ዓመት መጀመሪያ ለተባበሩት መንግስታት ድርጅት 69ኛው ጠቅላላ ጉባኤ ካደረጉት ንግግር ቀንጨብ አድርገው ጠቅሰዋል።
All of us, big nations and small, must meet our responsibility to observe and enforce.
ትላልቅም ሆንን ትናንሽ መንግስታት ዓለም አቀፍ ድንጋጌዎችን ተፈጻሚ ለማድረግ ያሉብንን ኃላፊነቶች ሁላችንም መወጣት አለብን። ከሰብአዊ መብቶች ዓለም አቀፍ ድንጋጌዎች የተስፋ ቃላት አናፈገፍግም። ዓለም መሆን እንደሚገባው እንዲሆን ልንሰራ መርጠናል።
የ2014 ዓመተ ምህረት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት የኢትዮጵያው ክፍል የሀገሪቱን የመብቶች አያያዝ ግምገማ ሪፖርት ያወጣው በዘፈቀደ በሚካሄዱ የእስራት አድራጎቶችና የእስረኞች አያያዝ፣ የፍትሐዊ የፍርድ ሂደት መነፈግ፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ የፕሬስ ነጻነት፣ ትችትን ለማፈን መንግስት የስም ማጥፋት ድንጋጌዎችን እንደ መሳሪያ ስለመጠቀሙ፣ የኢንተርኔት ነጻነት፣ የስርዓተ ትምህርት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት፣ በመንግስቱ ውስጥ ያለ ሙስናና የግልጽነት መጓደል፣ የፖለቲካ ፓርቲዎችና የፖለቲካ ተሳትፎ በሚሉ አርዕስት የተከፋፈለ ነው።
ሕገ መንግሥቱና ሕጉ የዘፈቀደ እስራትን የሚከለክል ቢሆንም መንግሥቱ ግን እነዚህን ድንጋጌዎች ብዙ ጊዜ አያከብራቸውም ብሎ ነው ሪፖርቱ የኢትዮጵያውን ግምገማ የሚጀምረው። በመላ ሀገሪቱ ውስጥ በፖሊስና በጸጥታ ኃይሎች የዘፈቀደ እስራት እንደሚፈጸም የሚናገሩ ሪፖርቶች መኖራቸውን ጠቁሞ ነጥሎ ሶማሌ ክልልን በማንሳት በክልል ውስጥ የዘፈቀደ ስርዓትን የመሳሰሉ የመብት ረገጥ አድራጎቶች እንደሚከናወኑ፣ በክልል ውስጥ የሚሰሩና የሚንቀሳቀሱ ሲቪሎች፣ ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶችና ሌሎችም የረድኤት ተቋማት ሪፖርት ማድረጋቸውን አስረድቷል።
በሌላ በኩል ደግሞ እስረኞች በ48 ሰዓታት ውስጥ ፍርድ ቤት ቀርበው ክስ እንዲመሰረትባቸው ሕገ መንግሥቱ ቢያዝም ባለሥልጣናቱ ግን ይህንን ድንጋጌ እንደማያከብሩ ሪፖርቱ ይናገራል።
ሰዎች በሕግ ከታወቁ ስፍራዎች በስተቀር እንዳይታሰሩ ሕጉ ቢያዝም የአካባቢ ታጣቂዎች በይፋ የታወቁም ይሁን ያልታወቁ የሕግ አስፈጻሚ አካላት በአስሮች የሚቆጠሩ በይፋ የማይታወቁ ማሰሪያ ማዕከላት ውስጥ ሰውን እንደሚያስሩም ይገልጻል። ይህ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት የሚሠራ በዋስ የመለቀቅ ሥርዓት ቢኖርም ይህ አሰራር በሽብር ፈጠራ፣ በግድያ፣ በመንግሥት ላይ አመፅ በመጠንሰስ፣ በሙስና ለተከሰሱ ሰዎች እንደማይሠራ፣ የዋስትና መብት ለሚከበርላቸውም ከ500 እስከ 10,000 ብር የሚደርስ ዋስትና ስለሚያስፈልግ ከብዙ ሰው አቅም በላይ መሆኑን ይጠቁማል።
አንዳንድ እስራት ላይ የሚገኙ ሰዎች የሕግ ምክር አገልግሎት እንዳያገኙ እንደሚደረግ፣ ጤናቸውን የሚመለከት የተሟላ መረጃ እንደሌለና በቤተሰባቸውም እንዳይጎበኙ መከልከላቸውን የሚጠቁሙ ሪፖርቶች መኖራቸውን ይናገራል። ባለስልጣናቱ ብዙ ጊዜ ሰዎችን ያለ እስር ማዘዣ እንደሚይዙ የጠቆመው ይህ ሪፖርት ለምሳሌም ባለፈው ሚያዝያ 22 አዲስ አበባ ውስጥ የጸጥታ ባለስልጣናት የአንድነት ለዲሞክራሲና ለፍትህ የአዲስ አበባ ሊቀመንበር ዘካርያስ የማነ ብርሃንን፣ የአንድነቱ ፍኖተ ነጻነት ጋዜጣ ጋዜጠኛን ነብዩ ኃይሉን የቅስቀሳ ቀጠናችሁን ተላልፋችኋል በማለት አስረው ግንቦት 4 ክስ ሳይመሰረትባቸው መለቀቃቸውን አመልክቷል።
ክስ ሳይመሰረትባቸው የፍርድ ሂደት ሳያገኙ ለዓመታት በእስር ላይ እንደሚገኙ የሚናገሩ አንዳንድ እስረኞች እንዳሉም ሪፖርቱ ገልጿል። ይሁን እንጂ ክስ ሳይመሰረትባቸው የታሰሩ ሰዎች ብዛት ስንት እንደሆነ በግልጽ የሚያሳይ መረጃ እንደሌለ ጠቁሟል። የፍርድ መጓተት ብዙ ጊዜ የሚያጋጥመው በተራዘሙ ሂደቶች፣ በእስረኛው ቁጥር እጅግ መብዛት፣ በዳኝነት አካሉ ብቃት ማነስና በሰራተኛ ኃይል እጥረት ምክንያት መሆኑን አስረድቷል።
ሕጉ የዳኝነት አካሉ ነጻ እንደሚሆን ይደነግጋል የሚለው ይህ ሪፖርት ምንም እንኳን የፍትሐብሔር ችሎቶች በአንጻራዊነት እጅግ በበዛ ነጻነት ቢሰሩም የወንጀል ችሎቶች ግን ደካማ እንደሆኑ መቀጠላቸውን፣ ከአቅማቸው በላይ የሆኑ ጉዳዮችን መያዛቸውን፣ ለፖለቲካ ጫና መጋለጣቸውን ይዘረዝራል። ሕጉ ያለ ፍርድ ቤት ትዕዛዝ የማንም የግል ይዞታ እንዳይበረበር ወይንም እንዳይፈተሽ ቢያዝም ባለስልጣናቱ ብዙ ጊዜ ሕጉን እንደማያከብሩና ፍርድ ቤቶችም ያለ ማዘዣ የተሰበሰቡ መረጃዎችን ውድቅ ሲያደርጉ እንዳልታየ አስታውቋል።
በሙሉ ዓመቱ ውስጥ ፖሊስ አዲስ አበባ ውስጥ በሚኖሩ ሙስሊሞች ቤቶች ድንገት በሌሊት እየገባ በሽብር የከሰሳቸውን ሰዎች ማስረጃዎች ሲወስድ እንደነበረ አመልክቶ መንግስቱ ግን ፖሊስ ማዘዣ እንደነበረው እንደሚናገር ጠቁሟል። በተከታይ ዘገባ በተቃውሞ መሪዎች ላይ ተፈጽሟል የተባለን የግል ሕይወት መደፈር፣ የመንደር ምስረታ ሂደት፣ የፕሬስ ነጻነት፣ የመንግሥት ሙስናና የግልጽነት መጓደል እንዲሁም የፖለቲካ ፓርቲዎችና የፖለቲካ ተሳትፎን የሚመለከተውን የሪፖርቱን ክፍል እንዲሁም የኢትዮጵያን መንግሥት ምላሽ ይዘን እንመለሳለን።
አድማጮች፣ አሁንም ከእናንተው የደረሱንን አስተያየቶች እናሰማችኋለን።
ጤና ይስጥልኝ የአሜሪካን ድምፅ የሬዲዮ ፕሮግራም አዘጋጆች፣ ስለ ሰጥ አገባ ዝግጅታችሁ በጣም አመሰግናለሁ። አሁን እያዳመጥኩት ነበር። ትንሽ ግራ የሚያጋባ ነገር ሁል ጊዜ በተቃዋሚዎች በኩልና በመንግስት ደጋፊ ሰዎች መካከል ስታቀርቡ የተመጣጠኑ ሰዎች አይደሉም። ከዚህ በፊትም መልእክት ትቼ ነበረ ይሄን በሚመለከት እና አሁንም ለመድገም ያህል አቶ ንጉሴ የሚባሉ ሰውዬ ብዙም ስለ ፖለቲካውም በአሁን ሰዓት ስለ ኢትዮጵያ ሁኔታም ብዙ የሚያውቁና የተረዱም አይመስሉም። በሌላው ወገን ሸዋቀና በጣም ጥልቅ እውቀት ያላቸው ሰው ናቸው እና ሁለቱ ሰዎች በጣም የሰፋ ልዩነት አላቸው እና አንዳንድ ጊዜ እንደው የአንድን ሰው ብቻ መስማት ይሆናል። አሁን ለምሳሌ የአቶ ንጉሴ ንግግር ያለመቻላቸው ብዛት ለአንድ ጥያቄ አንድ አይነት መልስ ለአንድ ጥያቄ ይመልሳሉ። ዝም ብለው ብቻ ተቃዋሚው ላይ ብቻ በማተኮር የተቃዋሚዎችን መንቀፍ ብቻ ነው በኢህአዴግን ደግፈው ማለት ነው። ስለዚህ እንደነዚህ አይነት ሰዎች በጣም ነው የሚያበሳጩት ለአድማጮችም። አንዳንድ ጊዜ ጥሩ ውይይቶችን በእንደዚህ አይነት ሰዎች ይበላሻሉ። አመሰግናለሁ።
በአካባቢው ያዩትንና ያስደሰቶትን ያስገረሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚዎች ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦ ኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አሁን ደግሞ አድማጮች የማጠቃለያ ዜና እናነባለን። አንድ ሶማሊያ ውስጥ በአፍሪካ ህብረት ተልእኮ ስራ ተመድቦ ይሰራ የነበረ ኢትዮጵያ ወታደር ትላንት ማታ ከጦር ሰፈሩ ወጥቶ እጁን ለነውጠኛው አልሸባብ ቡድን መስጠቱን ከበይ ክልል የሚወጡ ዘገባዎች ይገልጻሉ።
ብሩንዲ ዛሬ የምክር ቤት ምርጫ አካሄዳለች። የሀገሪቱ ተቃዋሚዎች በምርጫው ላለመሳተፍ ወስነዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትም ምርጫው ነጻና ፍትሐዊ ሊሆን በመቻሉ ጉዳይ ላይ ጥርጣሬ እንዳላቸው በመግለጽ ሲነቅፉ ቆይተዋል።
አልሸባብ በድርጅቱ ሰርገው በመግባት ከሲአይኤ ማለት ከዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ጋር የሚሰራ የሰላዮች መረብ ዘርግተዋል ያላቸውን ሶስት ሰዎች ገድሏል። በጅቧ ክልል የምትገኘው ሳኳ ከተማ የአልሸባብ ዳኛ በአሜሪካ ድሮኖች ወይም ሰው አልባ አይሮፕላኖች የተገደሉ የአልሸባብ ወታደራዊ አዛዦችን እንቅስቃሴ የሚከታተል መሳሪያ በመኖሪያ ቤታቸውና በመኪናቸው ተክለዋል ሲል ሞት ፈርዶባቸዋል።
ዛሬ ማለዳ ካይሮ ውስጥ ተሽከርካሪ ላይ የተጠመደ ቦምብ ፈንድቶ የግብፁን ጠቅላይ አቃቤ ሕግ ሂሻም ባራካትን ገደለ።
የኢራን የኒውክሌር ፕሮግራምን በሚመለከት በሚካሄደው ዓለም አቀፋዊ ድርድር ነገ ማክሰኞ ስምምነት ላይ ለመድረስ የተደረገው እቅድ ሊራዘም ይችላል የሚል እምነት እንዳላቸው ሁለቱም ወገኖች ተናግረዋል።
ግሪክ በገጠማት የዕዳ ችግር ምክንያት ዛሬ የዓለም ገበያ አሽቆልቁሏል። አቴንስ የባንኮችን በር ዘግታለች። ገንዘብ ከባንኮች በብዛት እንዳይወጣም ገድባለች። የእስያ የአክሲዮን ዋጋ በ3% ቀንሷል። የአውሮፓ በ2% ሲወርድ የኒውዮርክ አክሲዮን ልውውጥ ደግሞ በ1% ቀንሷል።
እስላማዊ መንግስት ነኝ የሚለው ቡድን መሪ አቡበከር አልባግዳዲ ከምስራቅ ሶሪያ እስከ ሰሜንና ምዕራብ ኢራቅ የሚዘረጋውን አካባቢ እስላማዊ ካፊል ብሎ ከሰየመው ዛሬ 1 ዓመት ሆኗል። ይኸው አካባቢ በአሁኑ ወቅት ከዓለም የከፋ ከሚባሉት የውጊያ አውድማዎች አንዱ ሆኗል። ጽንፈኞቹን ለመዋጋት የሚካሄደው ዓለም አቀፍ ጥረትም አትኩሮበታል። ሙስሊሞች ዓላማውን እንዲደግፉ በሚደረገው ጥረት መሰረት ጽንፈኛ ሱኒዎች የታገቱትን አንገት የመቅላቱንና አጥፍቶ የማጥፋቱን ተግባር ተያይዘውታል። ከኢራቅና ከሶሪያ ወታደሮች ጋር መዋጋቱን ቀጥለዋል። በውጭ ሀገራት ለሚካሄዱት አሸባሪ ጥቃቶችም ጽንፈኛው ቡድን ኃላፊነት ሲወስድ ቆይቷል።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። በዚህ በስቱዲዮ ፕሮግራሙን የመራልን ቴሊ ላይምባክ ነው። በለቱ ስርጭት አዘጋጅ ትዝታ በላቸውና በሌሎቹ ባልደረቦቻችን ስም የምንሰናበታችሁ ከአዳነች ፍስሐ የጎን ቁጭ ብዬ ያስተናገድኳችሁ ሄኖክ ሰማእግዜር ነን። ሰላም፣ መልካም ምሽት። The Voice of America.